ሬዲዮ ጣቢያ ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል።
አብይ አህመድ ናቸው።
ለገናው በዓል የክርስትና ሃይማኖት አባቶችም የቡራኬ ቃልና የመልካም ምኞት መልእክት አስተላልፈዋል።
መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል።
የገናን በዓል ለምታከብሩ አድማጮቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። አድማጮች፣ በርከት ያሉ ቅንብሮች፣ ወቅታዊ ዝግጅቶች እና ልዩ ዝግጅቶች ጋር አስተናጋጆቻችሁ አሉላ ከበደና
አረንስ ሳየነን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። ከቅድሚያ ግን የዓለም ዜናዎች እናሰማለን። ኤርትራንና ኢትዮጵያን የሚያገናኘው የኦም ሐጀር ሁመራ የየብስ መስመር ዛሬ ታህሳስ 29 2011 ዓ.ም ምረት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂና በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተከፍቷል። በመክፈቻው ስነ ስርዓት ላይ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ አንዳርጋቸው፣ የኢፌድሪ መከላከያ ሚኒስቴር ኢታማዦር ሹም ጀነራል ሰዓረ መኮንንና እንዲሁም የኦም ሐጀርና የሁመራ ህዝቦች ተገኝተዋል።
የጋቦን መንግስት ቃል አቀባይ ዛሬ ማለዳ የመፈንቅለ መንግስት ሙከራ ያደረጉት ወታደሮች እንደተያዙ ገለጹ። የጋቦን መከላከያ ጸጥታ ኃይሎች አገር ወዳድ ንቅናቄ መሪ ነኝ ያሉት ሌተና ኮሎኔል እንዶ ኦቢያንግ እንደተያዙ የመንግስት ቃል አቀባይ አስታወቀ። ከአምስቱ ቡድን በመጨረሻ የተያዙት ኦቢያንግ መሆናቸውም ታውቋል። ከተግባሩ ጋር የተያዙ ሁለት ወታደሮች በመንግስት ኃይሎች እንደተገደሉም ተመልክቷል። የጋቦን መንግስት ቃል አቀባይ ጉዌ በርትራንድ ማፖጉ ሁኔታው በመንግስት ቁጥጥር ስር መሆኑን የገለጡት ወታደራዊ መኮንኖቹ ዛሬ በመዲናይቱ ሊቨርቪል የሚገኘውን የጋቦን ብሔራዊ የሬዲዮ ጣቢያ ተቆጣጥረው ነበር። የብሔራዊ መልሶ ማቋቋም ምክር ቤት የመመስረት ዓላማ እንዳላቸውም ገልጠዋል። ፕሬዚዳንት አሊ ቦንጎ በቅርቡ በሬዲዮ ያሰሙት ንግግር በስራቸው ለመቀጠል ባላቸው ብቃት ላይ ጥርጣሬ ያሳድሯል ሲሉ ሌተና ኮኒ አንዶ ኦቢያንግ በሬዲዮ ተናግረው ነበር። ፕሬዚዳንቱ በገጠማቸው በአንጎል ውስጥ የደም ቧንቧ መዘጋት ሳቢያ ሞሮኮ በሕክምና ላይ ይገኛሉ።
የዩናይትድ ስቴትስ ከፊል የመንግስት ስራ ከተዘጋ ዛሬ 17ኛ ቀኑን ይዟል። ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ ለመገንባት የሚያስፈልግ ባጀት እንዲመደብ በሚለው አቋማቸው ጸንተዋል። የህግ መወሰኛ ምክር ቤት የህግ መምሪያ ምክር ቤት ዲሞክራቶች ደግሞ የተዘጉት መስሪያ ቤቶች እንዲከፈቱ ሊረዳ በሚችል እቅደ ሀሳብ ላይ ድምፅ ለመስጠት እየተዘጋጁ ናቸው። አዲስ የስራ ሳምንት በተጀመረበት በዛሬው ዕለት በብዙ መቶ ሺህ የሚቆጠሩ የመንግስት ሰራተኞች ስራ መግባት አይችሉም። ሌሎች በብዙ ሺህ የሚቆጠሩ የመንግስት ሰራተኞች ደግሞ የሚከፈላቸው መቼ እንደሆነ ባያውቁም በስራ ገበታቸው ተገኝተው እየሰሩ ናቸው። የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ የተዘጉት መስሪያ ቤቶች እንዲከፈቱ በነፍስ ወከፍ መስሪያ ቤቶች ባጀት ላይ ድምፅ እንዲሰጥበት አደርጋለሁ ብለዋል። ቅድሚያ የሚሰጣቸው የገንዘብ ሚኒስቴርና የአገር ውስጥ ገቢ አገልግሎት እንደሚሆኑ ገልጸዋል።
የዩናይት ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ከከፍተኛ የቱርክ ባለስልጣናት ጋር ለመነጋገር ቱርክ ይገኛሉ። የትራምፕ አስተዳደር የቱርክ ወታደራዊ ኃይል ለአሜሪካ ወታደራዊ ኃይሎች የሚተባበሩትን ኩርድ አማጽያንን ኢላማ እንዲያደርግ ከባለስልጣናት ማረጋገጫ ማግኘት ይፈልጋል። ዩናይትድ ስቴትስ ሶሪያ ያሉትን 2000 ወታደሮቿን ለማስወጣት እንደ ቅድመ ሁኔታ አድርጋ ከመጣቀርባቸው መካከል አንዱ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን በመታገል የረዱትን ኩርድ ተዋጊዎች ደህንነት እንዲጠበቅ ማድረግ መሆኑን ትላንት ከገለጡ በኋላ ነው ቦልተን ወደ ቱርክ ያቀኑት። ቱርክ የሶሪያ ኩርዶች ህዝባዊ ጥበቃ ህዋስ የተባሉትን ኩርዳውያን ተዋጊዎች በደቡብ ምስራቅ ቱርክ ለ10 ዓመታት ያህል የአመጽ ውጊያ ሲያካሄድ ከቆየው የኩርድ ቡድን ጋር ግንኙነት አላቸው ብላ ታምናለች።
የሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ከቫቲካን ለዲፕሎማቶች ባስተላለፉት መልእክት በርካታ ከባድ የዓለም ስጋቶችን አንስተዋል። ከነዚህም መካከል በዓለማችን እያደገ የመጣው ብሔረተኝነት፣ የፍልሰተኞች ችግር፣ የተጋላጭ ማህበረሰቦች ጉዳይ፣ የጦር መሳሪያ ንግድና የወሲብ ጥቃቶች ይገኙባቸዋል። ሳቢና ካስተር ፍራንኮ ከሮማ የላከችው አጭር ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
አቡነ ፍራንሲስ ከቫቲካን ለ183 ሀገሮች ዲፕሎማቶች ባስተላለፉት ዓመታዊ መልእክታቸው እያደገ የመጣው የብሔርተኛ እንቅስቃሴ ያሰጋቸው መሆኑን የገለጹ ሲሆን የፍልሰተኞችን ጉዳይ አስመልክቶ በግል የሚደረሱ ውሳኔዎች መፍትሄ እንደማይሆኑ አስጠንቅቀዋል።
ሶኖ ኮንሳፔቦሌ ኬ ሌ ኦንዳቴ ሚግራቶሪየ ዲ ኩዌስቲ አንኒ
ባለፉት ቅርብ ዓመታት የፍልሰተኞችን በብዛት መጉረፍ እንደ ተረዱ የገለጹት አቡነ ፍራንሲስ ይህም በብዙ ሀገሮች ሕዝቦች በተለይም በአውሮፓና በሰሜን አሜሪካ ልዩነቶች ፈጥሯል ብለዋል። ሁኔታው ብዙ መንግሥታትን የአዲስ መጥ ፍልሰተኞችን ቁጥር በእጅጉ እንዲገድቡ ማድረጉንም ተናግረዋል። ጉዳዩ ዓለም አቀፋዊ በሆነበት ሁኔታ ከፊል መፍትሄ ሊኖር ይችላል ብለው እንደማያምኑም ነው የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የተናገሩት። ዓለም አቀፉ ማኅበረሰብ ሊታደጋቸው የሚገባ ተጋላጭ ማኅበረሰቦች ስደተኞች ብቻ ሳይሆኑ ፍልሰተኞችም ናቸው ሲሉ አቡኑ አክለዋል። መንግሥታት እንዲሰደዱ ለተገደዱ ሰዎች እርዳታ እንዳይነፍጉና የሚቀበሏቸው ፍልሰተኞች ከማኅበረሰቡ ጋር በቀላሉ የሚቀላቀሉበትን መንገድ እንዲያመቻቹም አቡኑ ጥሪያቸውን በድጋሚ አቅርበዋል። ጥረቶቹ ስደተኞች ትተዋቸው ከመጡ ቤተሰቦቻቸው ጋር ተቆራርጠው እንዳይቀሩና መመለስ የሚፈልጉ የሰብአዊ መብቶቻቸው በተከበረ ሁኔታ እንዲሆን የሚፈቅዱ መሆናቸውም መረጋገጥ ይኖርበታል ብለዋል። አቡነ ፍራንሲስ ከገለጿቸው መካከል በሶሪያ የሰዎች ሕይወት በብዛት የሚጠፋበት ሁኔታ አንዱ ነው። ለዚያች አገር ችግር ዓለም አቀፉ ማኅበረሰብ ፖለቲካዊ መፍትሄ እንዲፈልግም ጥሪ አስተላልፈዋል። ማቆሚያ አጥቷል ያሉትን የጦር መሳሪያ ንግድና የኑክሌር ጦር መሳሪያ ባለቤትነትንም አውግዘዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በሕፃናት ላይ የሚፈጸሙ የወሲብ ጥቃቶችንም የገለጹ ሲሆን ሊወገድ የሚገባው ወረርሽኝ ነው ብለውታል።
ሰለሞንን ለዘገባው እናመሰግናለን። ጥገኝነት ለመጠየቅ ወደ ኦስትሪያ ስታመራ ታይላንድ ውስጥ የታገደች አንዲት ወጣት የሳውዲ ተወላጅ በግዴታ ወደ አገሯ እንድትመለስ አይደረግም ሲል የታይላንድ ኢሚግሬሽን ፖሊስ ገለጠ። ሜጀር ጀነራል ሱራቼ ሀፓተርን ዛሬ ለጋዜጠኞች በሰጡት መግለጫ ረሃብ ሙሐመድ አኩንን ከተባበሩት መንግስታት ድርጅት ባለስልጣናት ጋር እንድትነጋገርም ይፈቀዳል ነው ያሉት። የ18 ዓመቷ ወጣት ከቤተሰቧ ጋር ወደ ኩዌት ለረፍት ከሄደች በኋላ አምልጣ ቅዳሜ ማምሻው ላይ ነው ሰበርናሃም አውሮፕላን ማረፊያ ላይ የገባችው። ወጣቷ ዛሬ በአውሮፕላን ማረፊያው ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ባለስልጣናት ጋር እንደምትነጋገር ወይም እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልእክቶችን ስታስተላልፍ ቆይታለች። ቤተሰቦቼ በጣም ጥብቅ ከመሆናቸው የተነሳ ጸጉሬን በመቁረጤ ብቻ ለስድስት ወራት ያህል አንድ ክፍል ውስጥ ዘግተውብኛል። አሁን ብመለስም ከሳውዲ አረቢያ እስር ቤት እንደወጣሁ ይገድሉኛል ነው ያለችው ወጣቷ።
በመጨረሻም የታሊባን አማጽያን በአፍጋኒስታን የጸጥታ ነቅጣዎች ላይ በፈጸሙት ወረራ እንዲሁም ሰዎች በሚበዙበት ገበያ ላይ በተካሄደ የቦምብ ጥቃት ከ30 በላይ ሰዎች ተገድለዋል። አብዛኞቹ የመንግስት ደጋፊ ኃይሎች ናቸው ተብሏል። የታሊባን ተዋጊዎች ባችስ በተባለው በሰሜን ምስራቅ ሀገሪቱ በሚገኝ ክፍለ ሀገር ባሉ ሁለት ወረዳዎች ላይ የተቀናበረ ጥቃት አካሂደው 21 የሀገሪቱ ወታደሮችንና የፖሊስ ሰራተኞችን ገድሏል። በጥቃቱ 9 የጸጥታ ሰራተኞች እንደቆሰሉ የክፍለ ሀገሩ ካውንስል ኃላፊ አብደል አዚዝ ቤክ ገልጸዋል። የመንግስት ኃይሎች ደግሞ 15 አጥቂዎችን ገድለው 10 እንዳቆሰሉ የክፍለ ሀገሩ መንግስት ቃል አቀባይ ተቆሟል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ
የኤርትራና ኢትዮጵያን የሚያገናኘው የኦም ጃሃር ሁመራ የየብስ መስመር ዛሬ ታህሳስ 29 2011 ዓ.ም ተመረጠ። በኤርትራው ፕሬዝዳንት ኢሳያስ አፈወርቂና በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተከፍቷል። በመፈጫው ስነ ስርዓት ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ፣ የፕሬዝዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ ምዕራባዊ እዝ አዛዥ ብርጋዴር ጀነራል ተክለ ተስፋይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ አንዳርጋቸው፣ የኢፌዴሪ መከላከያ ሚኒስትር ኤታማዦር ሹም ጀነራል ሰዓረ መኮንንና የኦም ጃሃርና የሁመራ ህዝቦች ተገኝተዋል ይላል። ከአስመራ ብርሃነ በርሄ።
ኤርትራና ኢትዮጵያን የሚያገናኘው የሁመራ ኦም ሀጀር የየብስ መስመር ዛሬ ታህሳስ 29/2011 በፕሬዝደንት ኢሳያስ አፈወርቂና በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተከፍቷል። በዚህ በኤርትራና ኢትዮጵያ ብሔራዊ መዝሙሮች ታጅቦ በኦም ሀጀር ከተማ በተደረገው የመክፈቻ ስነ ስርዓት ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህ፣ የፕሬዝደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የምዕራብ እዝ አዛዥ ብርጋዴር ጄኔራል ተክለ ክፍላይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ እንዳርጋቸው፣ የኢፌዴሪ መከላከያ ሚኒስትር ኢታማጆር ሹም ጄኔራል ሰዓረ መኮንንና የኦም ሀጀር ነዋሪዎች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ከተማ ተሰነይ ሲገቡ ፕሬዚደንት ኢሳያስ አፈወርቂና የተሰነይ ህዝብ ደማቅ አቀባበል አድርጎላቸዋል። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ከከተማ ተሰነይ በከተማ ጎልጅ መስመር ወደ ከተማ ኦም ሀጀር ተጉዘው ነው የሁመራ ኦም ሀጀርን የየብስ መስመር የከፈቱት። የመስመሩ መከፈትን ተከትሎም የኦም ሀጀርና የሁመራ ነዋሪዎች የገናን በዓል በከተማ ኦም ሀጀር በጋራ አክብረውታል። የኤርትራና የኢትዮጵያ መሪዎች ሐምሌ 9/2018 አስመራ ላይ የተፈራረሙት የወዳጅነትና የሰላም ስምምነት የሁለቱ አገሮችን የህዝብ ለህዝብ ግንኙነት ማጠናከር የሚል የሚገኝበት ሲሆን ይህን ተግባራዊ ለማድረግም ከሶስት ወራት ገደማ በፊት በመስከረም ወር ላይ የደባይ ስማ ቡሬ፣ የዛላንበሳ ሰርሃና የአድኋላ ራማ የየብስ መስመሮች መከፈታቸው የሚታወስ ነው። ይህን ተከትሎም የህዝብ ለህዝብና የንግድ ልውውጥም ሲደረግ እንደነበረም ይታወሳል። በቀጣይ በእነዚህ የሁለቱን አገሮች የሚያገናኙ መንገዶች መካከል የሚደረገው የህዝብና የንግድ እንቅስቃሴዎችን በተመለከተ የሁለቱ አገሮች መንግስታት በዝርዝር ጉዳዮች ላይ እየተወያዩ ህግና መመሪያዎችን በማዘጋጀት ላይ እንደሆኑና ረቂቅ ሰነዱ ከተዘጋጀ በኋላም የህዝብና የንግድ እንቅስቃሴው ዳግም ህጋዊ በሆነ መልኩ እንደሚጀምር የተገኘው መረጃ ያመለክታል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርህን እናመሰግናለን። አድማጮች በዚሁ ዘገባ ወደ አዲስ አበባ እንሻገራለን። እስክንድር ፍሬው በስልኩ መስመር ይገኛል። እስክንድር እንደምን አመሸህ
አለላ።
ይህን የሁመራውን ጉብኝት አስመልክቶ ከአዲስ አበባ የተሰጠ መግለጫ አለ ከጠቅላይ ሚኒስትሩ ቢሮ። እስኪ የተሰጠ ነገር ካለ በሱ እንደርደር።
እንግዲህ አሉላ፣ አንተም እንዳልከው ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያና ኤርትራ ኦም ሀጀር ሁመራ ድንበር ጋር ያለ መንገድ ዛሬ በይፋ መክፈታቸውን አስታውቋል። ጽሕፈት ቤታቸው በፎቶግራፎች አስደግፎ ጭምር ያሰፈረው መረጃ እና በኢትዮጵያ በኩልም ተመሳሳይ መረጃ ነው የወጣው፣ ከኤርትራ በኩል በዘገባው እንደተመለከተው አይነት ማለት ነው። የአማራ ክልል ፕሬዚዳንት ገዱ አንዳርጋቸውና የትግራይ ክልል ፕሬዚዳንት ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትር አብይ አህመድ ጋር አብረዋቸው ነበሩ። በዚህ ጉብኝት ወቅት የጠቅላይ ሚኒስትር ጽህፈት ቤት እንግዲህ ባወጣው መረጃ እንዳለው የድንበሩ መከፈት በሁለቱም ወገን የህዝብ ለህዝብ ግንኙነቱን ያዳብራል፣ የድንበር ተሻጋሪ የንግድ እንቅስቃሴንም ያቀላጥፋል ብለዋል ጽህፈት ቤቱ። በዚሁ መረጃ ጠቅላይ ሚኒስትር አብይ አህመድ ከትግራይና አማራ ክልል ፕሬዚዳንቶች ጋር በመሆን ሰኔ ኤርትራ ሲደርሱ በፕሬዚዳንት ኢሳያስ አፈወርቂና ልዑካቸው አቀባበል እንደተደረገላቸውም ይኸው የጠቅላይ ሚኒስትር ጽህፈት ቤት መረጃ ያሳያል። በኤርትራ በኩል በሰኔና ጋርሴት፣ በኢትዮጵያ በኩል ደግሞ በእምሃጅር ሁመራ ድንበር እየተካሄዱ ያሉ የልማት ፕሮጀክቶችን በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ግንኙነት አካል መሆናቸውን የጽህፈት ቤቱ መግለጫ አመልክቷል። አሉላ እና በአጠቃላይ ይህ ጉብኝት በሁለቱ ሀገራት መካከል የቀጠለው የሰላም ሂደት እንዳልተቋረጠ ያሳየ፣ የሁለቱም መሪዎች በተደጋጋሚ እየተገናኙ መሆናቸውንም ይበልጥ ያጠናከረ ነው ያረጋገጠ ነው።
መልካም እስክንድር። ጠቅላይ ሚኒስትር አብይ አህመድ እና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ቀደም ብለህ እንደጠቀስከው በተደጋጋሚ ተገናኝተዋል። ይህ ግንኙነታቸውን በተመለከተስ ቀደም ሲል ያልተቋረጠ መሆኑን ያመለክታል ብለዋል። ምን አይነት ደረጃ ላይ እንዳለ የተባለ ነገር አለ የሁለቱን ግንኙነት በተመለከተ?
አንተም እንዳልከው አሉላ የሁለቱ ሀገራት መሪዎች ፕሬዚዳንት ኢሳያስ አፈወርቂ እና ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የመገናኘታቸውን ያህል የሰላሙ ሂደት፣ የግንኙነቱ ሁኔታ ምን ደረጃ ላይ ነው የሚሉ ጥያቄዎች ይነሳሉ። ከዚህ ጋር የተያያዘ ጥያቄ በሳምንቱ መጨረሻ ከ3600 በላይ ከሚሆኑ ከተለያዩ የሀገሪቱ አካባቢዎች ከተውጣጡ መምህራን ጋር ለተወያዩ ጠቅላይ ሚኒስትር አብይ አህመድም ቀርቦ ነበር። አሉላ ሁኔታዎቹ ምን ደረጃ ላይ እንደሚገኙ ተከታዩን የመለሱት ጠቅላይ ሚኒስትር አብይ አህመድ ሲናዳምጣቸው፣
የሰላም ድርድር ጉዳይ ኮንፍሊክት ትራንስፎርሜሽን ይባላል። በቴሪ ያለ ያልተተገበረ ግን በተግባር ያሳካ ነው፣ ትልቅ ድል ነው። የኢትዮጵያና የኤርትራን ሰላም የሚጠብቁት ፕሬዝዳንት ኢሳያስና እኚህኛው ሰውዬ አይደሉም፣ የኢትዮጵያ ህዝብና የኤርትራ ህዝብ ነው። የኤርትራ ህዝብና የኢትዮጵያ ህዝብ ወንድማማች መሆኑን፣ አብሮ ቢሰራ አብሮ ቢነግድ የሚጠቀም መሆኑን፣ ከልማት እንጂ ከጸብ ትርፍ እንደሌለው እያየና እያወቀ ሲሄድ ሰዎቹ ሁለቱ ሰዎች ቢፈልጉም አይጣላም። ዋናው ትኩረት ህዝቡ ላይ ነው። ሌላው ጉዳይ ግን ንግድ፣ ኢኮኖሚ፣ ቦርደር በሚመለከት ሁለታችንም በሚኒስትሮች የሚመሩ ኮሚሽን አቋቁመን ኮሚሽን እንኳን አይደለም ስሙ ቲም አቋቁመን ጥናት ስናጠና ቆይተናል። ከታረቅን ታውቃላችሁ ገና ጥቂት ጊዜያችን ነው። ባለፈው ለምን ተጋጨን፣ ምን ብናደርግ ግጭት እንቀንሳለን፣ ንግዳችን ምን ይሁን፣ ወደባችን ምን ይሁን ብለን እያጠናን ነው። አብዛኛው ነገር መግባባት ላይ ደርሰናል። ፈር እየያዘ ሲሄድ እንፈራረማለን ብዬ አስባለሁ። የደበቅነው ምስጢር ግን የለም። የትኛው ነዳጅ አለና የሚደበቀው? ባካችሁ
ነው አስቀድሞ።
መልካም እስክንድር፣ ተጨማሪ ጭብጦችን አክለህ በሌሎች ዘገባዎች እንደምትመለስበት ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። መልካም ምሽት።
መልካም ምሽት አሊላና አዳነች።
መልካም ምሽት። ኢትዮጵያውያን ሀገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ዛሬ እየተከበረ ስላለው የገና በዓል ባስተላለፉት በጽሑፍ ባወጡት መልእክት ስለ ሰላም፣ ስለ መከባበር፣ ስለ ስራና ብልጽግና ተናግረዋል። በሌላ በኩል ጠቅላይ ሚኒስትሩ ከትላንት በስቲያ ቅዳሜ ከመምህራን ጋር ውይይት ባደረጉበት ወቅት መታሰርና መገረፍ የለመድን ሰዎች ያንን ሲተው የደከምን ከመሰልን ስተናል ብለዋል። በአንዳንድ የኦሮሚያ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በተመለከተም ተናግረዋል። እስክንድር ፍሬው ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ ለመላው የክርስትና እምነት ተከታዮች ያስተላለፉት መልእክት የመጽሐፍ ቅዱስ እውቀታቸውን ስፋት ያሳዩበት፣ ወቅታዊውን ሁኔታም የዳሰሱበት ነው።
የገና በዓል ኢየሱስ ክርስቶስ ዓለምን ለማዳን ሲል ከሰማየ ሰማያት ወርዶ በከብቶች በረት መወለዱን የምናስብበት ታላቅ በዓል ነው። ኃይል፣ ሥልጣን፣ ጦርነትና ጭቆና የለመዱት የዚያን ዘመን ሕዝቦች ግን ንጉሥ አድርገው የሚገምቱት በእግሩ ረግጦ በእጁ ጨብጦ በጦሩ ቀጥቅጦ በሰይፉ ቁራርጦ የሚገዛቸውን ነበርና በትህትና በፍቅር በይቅርታና በሰላም የመጣውን ጌታ ለመቀበል አልቻሉም። ክብርና ነጻነትን፣ ሰላምና ፍትህን፣ እድገትና ብልጽግናን በተሳሳተ መንገድ ነበር ሲፈልጉት የነበሩት። በጦር አንደበትና በፈረስ ጉልበት ነበር ንጉሣቸውን የሚፈልጉት። የተሳሳተውን መንገድ እንደ ትክክል ስለ ቈጠሩትና ስለ ለመዱት ትክክለኛው ንጉሥ በትክክለኛው መንገድ ሲመጣ እንግዳ ሆነባቸው።
የክርስቶስን መወለድ ስናስብ አገራችንንም እናስባት ብለዋል ጠቅላይ ሚኒስትሩ። ያኔ ክርስቶስ በተወለደበት ዘመን በቤተልሔምና በዙሪያው የነበሩ ሁኔታዎች ዛሬም በአገራችን አሉ ብለዋል።
የክርስቶስ ልደት የልዩነትን ግንብ ያፈረሰ፣ የጠብን ግድግዳ የናደ፣ የጥላቻን መጋረጃ የቀደደ፣ የተዋረዱትን ያከበረ፣ የተለያዩትን አንድ ያደረገ፣ የተበተኑትን የሰበሰበ ነው። የክርስቶስ ወደዚህ ዓለም መምጣት እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ እጅጉን ይልቃል ተብሎ እንደ ተጻፈ እግዚአብሔር ለሰው ልጆች ካደረጋቸው ነገሮች ሁሉ ይህ ስጦታ ታላቁ ነው። በመሆኑም ይህ በዓል የክርስትና አስተምህሮ መሠረት የሆነ ታላቅ በዓል ነው። አንድ ነገር ታላቅ ስጦታ ስለሆነ ብቻ ሁላችንንም አይጠቅምም። በቤተልሔም ከተማ ከነበሩት እንኳ ብዙዎቹ በክርስቶስ ልደት ሳይጠቀሙ ቀርተዋል። ልዩነቱ የተፈጠረው ስጦታውን በመቀበልና ባለመቀበል ነው። አብሮ በመስራትና ባለመስራት ነው። አውቆ በመጠቀምና ባለመጠቀም ነው።
ቤተልሔማውያን በእጃቸው ያገኙትን ጸጋ መጠቀም አልቻሉም። ይልቁን በቅናት፣ በግዴለሽነት፣ በጥቅም ሽኩቻ፣ በየወገኑ በመከፋፈልና በስልጣን ጥም ተነክረው እድላቸውን አባከኑት። ኢትዮጵያውያንም በዘመናቸው ያገኙትን እድል እንዳያጡ መጠንቀቅ እንዳለባቸው ነው ጠቅላይ ሚኒስትሩ ያሳሰቡት።
እኛም በዘመናችን ያገኘነውን ሀገራችንን የመለወጥ የማሻሻል የማሳደግና የማዘመን እድል እንዳናጣው እንደ ልባም ሰው ማሰብ አለብን። እንደ ቤተልሔማውያን በቅናት ተቃጥለን፣ በግዴለሽነት ተኝተን፣ በጥቅምና በሽኩቻ ተባልተን፣ በመከፋፈል ተበታትነን፣ በሥልጣን ጥም ሰክረን ያገኘነውን እድል ከእጃችን ላይ እንዳንጥለው የምናስብበት ጊዜ ላይ ነን። ክርስቶስ ሁሉን ነገር ትቶ በረት ላይ እንዲተኛ ያደረገው ለእኛ ለወገኖቹ ያለው ፍቅር ነው። የሚያሰልፈው የመላእክት ሠራዊት አጥቶ አይደለም። በመብረቅ ማጥፋት በንፍር መምታት ተስኖትም አይደለም። ፍቅር ያድናል፣ ፍቅር ይጠግናል ብሎ እንጂ። ወገናችንን በእውነት የምንወድ ከሆነ ሰላምን እንጂ ሰይፍን ለምን እናስቀድማለን? ፍቅርን እንጂ ጠብን ለምን እንሰብካለን? አንድነትን እንጂ መለያየትን ለምን እናመርታለን? ይቅርታን እንጂ ጥላቻን ለምን እንተክላለን? ይህ በዓል እኮ ሰውና መላእክት፣ ፍጡርና ፈጣሪ፣ ነፍስና ሥጋ፣ ሰማይና ምድር አንድ የሆኑበት በዓል ነው። መለያየትንና መጠፋፋትን እየዘራን እንዴት ልናከብረው እንችላለን? ይህ በዓል እኮ ሰላም በምድር ይሁን የተባለበት ነው። የጦርነት ዘንግ እየነቀነቅን እንዴት ልናከብረው እንችላለን? ይህ በዓል እኮ እረኞችና ከብቶች መጠለያ ያጣውን ጌታ ያስጠለሉበት በዓል ነው። ታዲያ ዛሬ ሂድ፣ ውጣ፣ ልቀቅ እያልን የገዛ ወገናችንን እያሳደድን እንዴት ልናከብረው እንችላለን? ይህ በዓል እኮ ለወገን ጥቅም ሲሉ ራስን የመስጠት በዓል ነው። ለራሳችን ጥቅም ስንል ወገኖቻችንን እያጋደልን እንዴት ልናከብረው እንችላለን? ይህ በዓል እኮ ሰውና መላእክት አንድ ሆነው የሰላም መዝሙር የዘመሩበት ድንቅ በዓል ነው። ተለያይተን የጦርነት ነጋሪት እየጎሰምን እንዴት ልናከብረው እንችላለን?
እንደ ቤተልሔም ሰዎች ስንዘናጋ፣ እንደ ሄሮድስ ሾትን ስንሞርድ፣ እንደ ሊቃውንተ አይሁድ በትንሽ በትልቁ ስንጨቃጨቅ፣ እንደ ዘመኑ ሰዎች ስንከፋፈል፣ እንደ ፈሪሳውያንና ሰዱቃውያን ሥልጣንና ጥቅም ቀረብን ብለን በኩርፊያ ስናምጽ ዕድሉ እንዳያልፈን ያሉት
ሰብአ ሰገል የተወለደውን ሕፃን ለማግኘት ከሄዱበት አውድ ብዙውን ነገር ቀይረው ወደ አገራቸው መመለሳቸውን መጽሐፍ ይናገራል። እኛ የጥበብ ሰዎች የሰላሙን ንጉሥ ካገኙት በኋላ በሌላ መንገድ፣ በሌላ ኃይለ ቃልና በሌላ እምነት የመልስ ጉዟቸውን አድርገዋል። ሲሄዱ በሄሮድስ ቤተ መንግሥት በኩል ቢሆንም ሲመለሱ ግን ጎዳናቸውን ቀይረዋል። ሲመጡ የአይሁድ ንጉሥ የት ነው እያሉ ቢፈልጉትም አግኝተውት ሲመለሱ ግን የዓለማት ንጉሥ ብለው ተናግረዋል። ወደ የት አለ ብለው እየፈለጉት መጥተው ነበር። አግኝተውት ሲመለሱ ግን አገኘነው ብለው ተደስተዋል። እነዚያ የጥበብ መንገደኞች መካከል ኢትዮጵያውያን ዋኖቻችንም ነበሩበት። እኛ የእነርሱ ልጆችም ዛሬ ሰላምን፣ ፍቅርን፣ ትህትናን፣ አብሮነትንና መከባበርን አስቀድመን መጀመር አለብን። እንዲያ ከሆነ የነገ ተነገ ወዲያ በዓሎቻችንን ሰላማችን ወዴት አለ በሚል ጥያቄ ሳይሆን ሰላማችንን አገኘነው በሚል የማረጋገጫ ቃል እንደምናከብር ምንም ጥርጥር የለኝም። እኛም ከትዕቢት ይልቅ ትህትናን ገንዘባችን ብናደርግ ወደ ጥላቻና ወደ መከፋፈል ከሚወስደው መንገድ ወጥተን በሌላ የፍቅር፣ የመደመር፣ የአብሮነትና የመተማመን ጎዳና ወደ ከፍታችን እንደምንጓዝ እምነቴ የጸና ነው። የመጣውና ይመጣ ዘንድ ያለው ለውጥ በሁላችንም ጥረት የመጣ ነው ከሚለው የባለቤትነት ስሜት ጀምሮ ለሁላችንም የሚበጅ ነው እስከሚለው የመተማመን ጫፍ ድረስ ቅን መሆን ብንችል የገሌና የእንቶኔ ለውጥ ከሚል መጠቋቆም ተላቀንና እጅ ለእጅ ተያይዘን ለሁላችንም የምትበጅ ኢትዮጵያን እንደምንገነባ ቅንጣት ጥርጣሬ የለኝም።
እንደረኞችና እንደ ሰባ ሰገል አውቀን እንጠቀምበት ሲሉ ማሳስበዋል።
ታሪክ ማለፉ ላይቀር ወቀሳና ከሰሳን ለትውልድ አናስተላልፍ። እኛ በሌሎች እንደተማርነው ሁሉ ሌሎችም ነገ በእኛ መማራቸው አይቀርምና ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መልካም በዓል። አመሰግናለሁ። ታህሳስ 28 2011 ዓመተ ምህረት
ጠቅላይ ሚኒስትር አብይ ከመላው አገሪቱ ከተውጣጡ ከ3600 በላይ መምህራን ጋር በጽፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ማብራሪያም በአንዳንድ የአገሪቱ አካባቢዎች በተለይም በኦሮሚያ ስላሉ የታጠቁ ኃይሎች አንስተዋል። በኢትዮጵያ ያለው አንድ መንግስት ነው፣ ያም እኔ የምመራው መንግስት ነው ሲሉ ነው የተናገሩት። በመንግስታቸው ላይ የሚሰነዘሩ ትችቶችንም አጣጥለዋል። ጠቅላይ ሚኒስትሩ
መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻል ነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረኩ ባንድ ድምጽ። ይሄ መስዋዕት አይጠቅመንም፣ ለሁሉም አይጠቅምም። መስተካከል ይኖርበታል። ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን።
ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት በዚህ ውይይት በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዚሁ ከበዓሉ ሁኔታ ጋር ያቆየናል። የዛሬውን ገና በዓል ምክንያት በማድረግ ቀደም ብለን እንደጠቆምነው የክርስትና ሃይማኖት አባቶችም የቡራኬ ቃልና የመልካም ምኞት መልእክቶችን አስተላልፈዋል። በትናንትናው ምሽት ዝግጅታችን ካስተላለፍናቸው የአባቶቹ መልእክቶች በጥቂቱ ቀንጨብ ቀንጨብ አድርገን ቀጥሎ እናሰማችኋለን። በቅድሚያ ብፁዕ አቡነ ባርናባስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ካሊፎርኒያና የአላስካ አህጉረ ስብከት ጳጳስ መልእክት እንሆ።
በአሁኑ ሰዓት በሀገራችን ያለውን ፈተና ስናይ ከባዱ ፈተና አልፏል። አሁንም ፈተናው አልፎ አልፎ አለ። ይህን ፈተና ግን ማለፍ የምንችለው በተዋህዶ ሲሆን ነው። ጌታ እዳችን የከበደንን ነገሩ ሊያስወገደልን ሞትን ያልታላቀ እዳ የደመሰሰልን በተዋህዶ ነው። እኛም በተዋህዶ እሱን ተከትለን በተዋህዶ የማንሰራው ስራ አይኖርም። እኔ ብታምኑ የሚሳናችሁ ነገር የለም ብሎ ተናግሯል የኛ ጌታ። በእውነትም በተዋህዶ ለምሳሌ አሜሪካኖች 50 ሀገር አንድ ሆነው በተዋህዶ በዘር በክልል በቋንቋ ሳይሆን በስቴት አንድ ሆነው እግዚአብሔርን ስም አንግበው በመነሳታቸው ይኸው ዛሬ ራሳቸውን ጠቅመው የዓለም መሪ ሆነዋል። እኛም በተዋህዶ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሀዲያ፣ ሌላም ሳንባባል በስጋዊው በመንፈሳዊው ክርስቲያን እስላም ሳንባባል ሀገራችን አንድ ሆነን በተዋህዶ የእግዚአብሔርን ስም ይዘን እሱን አምልከን እሱን ተስፋ አድርገን እሱን ተከትለን ብንጓዝ የማንደርስበት ነገር አይኖርም። በእውነትም የእግዚአብሔርን ስም የሚጠሩ በእግዚአብሔር የማያፍሩ ፍቅር ያሸንፋል የሚሉ ይቅርታንና ምሕረትን አንግበው ተስፋ አድርገው የተነሱ መሪዎችን እግዚአብሔር ሰጥቶናል። እነሱን ተከትለን በተዋህዶ እግዚአብሔርን ተስፋ አድርገን ተከተል ካሰብንበት እንደርሳለን። ዓለም ከደረሰበት የማንደርስበት ምክንያት የለም። ይኸው ተስፋም እያን እያየን ነው። በሀገራችንም በምስራቅ አፍሪካ ነገ ከነገ ወዲያ መላ አፍሪካ አንድ ሆና መላ አሜሪካ አንድ ሆና ዓለም እንደምትመራ መላ አፍሪካም አንድ ሆና አንድ ሆነን በእውነቱ ሰው ከደረሰበት የማንደርስበት ምክንያት የለም። ይህ የሚሆነው ግን በተዋህዶ በፍቅር ሲሆን ነው። በፍቅር በሰላም በክብር በሞገስ የዛሬ ዓመት ያድርሰን። በሀገራችን የጀመረውን ቸርነት ይፈጽምልን። የታሰሩትን ይፍታ፣ የተሰደዱትን ይመልስ፣ የተበተኑትን ይሰብስብ። በአሁኑ ሰዓት በልዩ ልዩ ችግርና ጭንቀት ላይ ያሉትን በችግራቸው በጭንቀታቸው ሁሉ ደርሶላቸው ደስ አሰኝቷቸው እኛም ደስ ብሎን አብረን እንድናመሰግን ቅዱስ ፈቃድ ይሆንልን። የዛሬ ዓመት በሰላም ያድርሰን። ቪኦኤዎችንም እንኳን አደረሳችሁ። የሚዲያ ሰዎችንም ሚዲያዎችን ይባርክላችሁ። የምትናገሩት በአንደበታችሁ የሚወጣ ሁሉ የተለያየውን አንድ የሚያደርስ የተጣላውን የሚያስታርቅ ሰላም ላጣ ሁሉ ሰላምን የሚሰጥ መልእክት የምታስተላልፈው ያድርጋችሁ። እግዚአብሔር በሰላም የዛሬ ዓመት ያድርሰን። እግዚአብሔር በያለንበት ይባርከን። ጤና ይስጥልኝ።
በዋሽንግተን ዲሲ የኢትዮጵያ ካቶሊካዊት ቤተክርስቲያን ቆሞስ አባ አባይነ ፍራንሷ ካስተላለፉት መልእክት ደግሞ ባጭሩ እንሆ።
በተለየ ዘመን ለሀገራችን ኢትዮጵያ አንድነት፣ ፍቅር፣ ወንድማማችነት፣ መግባባት ደርሰን አንዲት ሀገር አንዲት ኢትዮጵያ የፍቅር ሀገር እንድትሆንልንና ለሁላችንም በሰላም የምንኖርባት ሀገር እንድትሆንልን ታላቅ ምኞቴም ጸሎቴም ነው። ከሁሉም በላይ ሰላም፣ አንድነት፣ ፍቅር ሲኖር ሁሉም ነገር ይኖረናልና ወንድማሞች ጥሪ የማደርገው ሁላችንም ተግባብተን በሰላም በፍቅር አንድ ኢትዮጵያን እንድንገነባ ይሆንልን። አመሰግናለሁ። ኢትዮጵያን እግዚአብሔር ይባርካት። አሜን።
ተከታዩ ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ይገዙ ናቸው። ባስተላለፉት መልእክት እንዲህ ብለዋል።
በነብዩ ኢሳያስ በኩል በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርን ለምሩ ብርሃን ወጣላቸው ሲል የተነገረው የትንቢት ቃል ፍጻሜው በደረሰ ጊዜ የዓለም ብርሃን የሆነው ጌታችን ኢየሱስ ክርስቶስ በቅድስት ድንግል ማርያም ሥጋ ነስቶ በዚህ ዓለም ተወለደ። በእሱም መወለድ በሰማይና በምድር መካከል እርቅና ሰላም ሆነ። እኔም ጌታችን በተወለደባት በዚያች ሌሊት ሰማይ አእላፋትና መላእክት እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ሰላምን በምድር ለሰው ልጆችን በጎ ፈቃድ ይሁን እያሉ በመዘመር እግዚአብሔር ከሰው ሰውን ከእርስ በርሱና ከተፈጥሮ ጋር መታረቁና የአዲስ ኪዳን ተስፋም መፈንጠቁን አበሰሩ። በዚህም እግዚአብሔር ብቻ ባለቤት በሆነበት የእርቅና የሰላም አገልግሎት ያ ክርስቲያኖች የሰላም ሰዎች የመሆን ጸጋም ታድለናል። በዚህም ክርስቲያን የሰላም ሰው ከመሆን ሌላ የማንነት መገለጫ የለውም። ሰላም ጠፍቶ ሁከትና አለመረጋጋት በሰፈነበት ሁኔታ ውስጥ ክርስቲያኖች የሰላም ሰዎች ብቻ ሳይሆኑ የሰላም መልእክተኞች መሆናቸውን ጭምር እንዳይዘነጉ አባታዊ ጥሪ ለማድረግ ወዳለሁ። ይህንን የልደት በዓል በምናከብርበት ወቅት እግዚአብሔር ቸርነቱን እንዳደረገልን ሁሉ እኛም ሌሎችን በቸርነት የማገልገል ኃላፊነት እንዳለብን አንዘንጋ። በመጨረሻም በዓሉ የተባረከና የተቀደሰ የደስታና የሰላም በዓል ይሁንላችሁ እላለሁኝ። እግዚአብሔር አገራችንን ኢትዮጵያን ይባርካት ይጠብቃትም። እግዚአብሔር ፊቱን ያብራላት ምሕረቱንም ያብዛላት። እግዚአብሔር ፊቱን ይመልስላት ሰላምንም ይስጣት። አሜን። አመሰግናለሁ።
አድማጮች ከገና በዓል ዝግጅቶች ጋር እንቆያለን። በመላው ክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው ይህ ክብረ በዓል በዩናይትድ ስቴትስም የተለያዩ አካባቢዎች በተመሳሳይ በትላንትና ዕለት ተከብሮ ውሏል። አሁንም በመከበር ላይ ነው። በምዕራብ ዩናይትድ ስቴትስዋ የካሊፎርኒያ ክፍለ ግዛት ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው ወደ አንድ አረጋዊ ቤት ጎራ ብሏል። እኚህ አረጋዊ አምባሳደርና ጋዜጠኛ አህዱ ሳቦሬ ናቸው። የበዓሉን አከባበር ድባብ ቃኘት የሚያደርገውን ተከታዩን ዘገባ አጠናቅሯል።
አመት ተበቀው አውደ አመትን ዞረው ከመመጡት በዓላት አንዱ የገና ወይም ልደት በዓል አንዱ ነው። በየአመቱ ታህሳስ 29 ቀን ይከበራል። ዮም ተወልደ ቤዛ ኩሉ ዓለም ዛሬ የዓለም ቤዛ ተወለደ ይያሉ ኢትዮጵያኑ በተለያየ ዓለም ጫፍ የሚገኙቱ በዓሉን በድምቀት ያከብሩታል። ይህንን በዓል ልደት ለማክበር በመንፈቀ ህዳር የጀመሩትን ጾም ለ43 ቀናቶች ያህል ዘልቀው እነሆ ዛሬ ላይ ደርሷል። ዛሬ አውደ አመት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል። ቤተሰብ ወዳጅና ዘመድ በጋራ ሰብሰብ ብለው ኢትዮጵያውያኑ አውደ አመትን በጋራ ያከብሩታል። እንኳን አደረሰ እንኳን አደረሰሽ መባባሉ ዘመናትን የተሻገረ ኢትዮጵያዊ እሴት ነው። በቀረም ኃይለ ሥላሴ ዘመነ መንግስት ወቅት አንጋፋ ጋዜጠኛ ዲፕሎማትና አምባሳደር ክቡር አህዱ ሳቦሬ መኖሪያ ቤት የገና በዓልን በምን ሁኔታ ያከበሩ እንደሆነ ለማወቅ ጎራ ብዬ ነበር። እንኳን ለገና በዓል አደረሰው በሚል መልካም ምኞት መግለጫ ጥያቄን አድዋልኩ። ክቡር አምባሳደር አህዱ ሳቦሬ ይሄንን አሉ።
እንኳን ሁላችንንም በሰላምና በጤና እዚህ አደረሰን።
ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል የገና በዓል ነውና በዓሉ እንዴት ያከበሩ ነው?
የገና በዓል ብቻም በእውነቱ ደስ ብሎን በየአመቱ የምናከብረው በዓል ነው። የጌታችን ልደት ነው። በልዩ መንፈስ በእውነቱ ከምናከብራቸው የተለያዩ በዓላት አንዱ ነው። የመጀመሪያውን ትልቁ ነው ልልሻለሁ። በጠቅላላው በመኖሪያ ቤቴ ውስጥ የተለያዩ ዝግጅቶች አሉን። ሊጎበኙን የሚመጡትን ወላጆቻችንን ደስ ብሎ በዚህ መንፈስ እንቀበላቸዋለን። አብረን በደስታ መንፈስ ነው የምናከብረው በጠቅላላው እና ከሀገራችን ብዙ አይለይም። በሀገራችን ያው በቻም በእውነቱ የተለየ ስሜት የሚሰጥ ታላቅ በዓል ነው። እዚህም በተሻለ መጠን ያንን መንፈስ ተከትለን በዚያው መንፈስ ተመርተን በዓሉን የምናከብረው በጠቅላላው።
ጥሬ ስጋ እንደሚወዱ አውቃለሁ። እንዴት እሱ ተዘጋጅቷል?
በእውነቱ በጣም ከምወደው ነገር አንዱ ትልቁ ነገር ጥሬ ስጋ ነው። ጥሬ ስጋ፣ እርጦ ስጋ እኔ በተለይ ወዳለሁ። እና እንደኔው ደግሞ ልጄ ሜሮን አህዱ እሷም ከኔው ጋር አንድ ላይ ሆነን ነው የምንበላው እና የምንምትን የምንለው። በጠቅላላ ደስ ብሎን እያጣጣምን ሀገራችንንም እያስታወስን የምናከብረው በዓል ነው።
አቃለው ሜሮን አሁን የገባችው ወደ ገበያ ወርዳ እንደነበረ አሁን ስትመጣ ያየው ነው።
አዎ ስዋሪስ እንግዲህ መምረጥም ታውቃለች። በጥሩ ሁኔታ መርጣ ያወጣችው ስጋ ነው። እንግዲህ ደስ ብሎን የገና ዕለት የምንኮመኩመው
ማወራረጃ ስ ይኖራል እንዴ?
መቼም አይጠፋም ለማለት ይችላል ወይ? በጠቅላላ በጥሩ መንፈስ የምናከብረው በዓል ነው።
እስኪ አምባሳደር አህዱ ሳቦሬ እንደው ድሮ ኢትዮጵያ እያሉ የገና በዓል እንዴት ነበረ? በትዝታ ወደ ኋላ ልመልሶት።
በእውነት ወደ ኋላ ተመልሰን ስናስታውስ ብዙ ትዝታዎች አሉ። በጠቅላላ ዋናው ነገር በእውነት በወንድማማችነት በፍቅር መንፈስ ሆነን በመተሳሰብ ደስ ብሎን ተዝናንተን የምናከብረው በዓል ነው።
በጋራ ሆናችሁ ኢትዮጵያ ማለት ነው።
ኢትዮጵያውያን በጠቅላላው። አዎ አዎ። ጊዜው ትንሽ ለወጥን ቢል ዞሮ ዞሮ ብቻ መንፈሱ ያው አለ እንዳለ ነው። የበዓሉ ስሜት እንዳለ ነው። አንዘነጋም። በጠቅላላው ኢትዮጵያ ልዩ አገር ናት። ለሁላችን ለኢትዮጵያውያን ብቻ ሳይሆን ለሌሎችም በእውነቱ ልዩ የሆነች አገር ናት። በዛች ልዩ አገር ውስጥ ተወልደን ያደግን የኖርን ኢትዮጵያውያን ደግሞ በእውነት ይችን ሀገራችንን በሄድንበት ቦታ ሁሉ እሷን ይዘን ነው ደስ ብሎን ተዝናንተን የምናከብረው በጠቅላላው።
ክቡር አምባሳደር አህዱ ሳቦሬ አሁንም በድጋሚ እንኳን ለገና በዓል በሰላምና በጤና ደረሶት የሚለውን መልካም ምኞቴን ለመግለጽ ወዳለሁ። ስለዚህ ተመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አሁን ደግሞ የሳምንታዊውን የስፖርት ዝግጅት እናቀርባለን። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በኦሎምፒክ 5000 ሜትር የነሐስ ሜዳሊያ ተሸላሚው ኢትዮጵያዊው አጎስ ገብረህይወት ትላንት የኢጣሊያውን 10 ኪሎ ሜትር አገር አቋራጭ ሩጫ ውድድር በድል አጠናቋል። ሌሎች የአትሌቲክስና የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ኢትዮጵያዊው አጎስ ገብረህይወት ትላንት በኢጣሊያው የሳን ጆርጆ ሱ ለኛኖ 10 ኪሎ ሜትር አገር አቋራጭ ሩጫ ውድድር ያሸነፈው ሌላውን ወጣት ያገሩ ልጅ አትሌት ሰለሞን ባረጋን በ6 ሴኮንዶች ቀድሞ ነው። በሴቶቹ 3 የአውሮፓ ሻምፒዮኗ የቱርኳ ያስሚን ካን ደግሞ ኢትዮጵያዊቷን ስለናት ይስማውን በ16 ሴኮንዶች ቀድማ ባንደኝነት አጠናቃለች። ሰለሞን ባረጋ ውድድሩ እንደተጀመረ የጫማ ማሰሪያው ክር ተፈቶበት መልሶ እስኪቋጥር ተቀናቃኞቹ 40 ሜትሮች ያህል ጥለውት ሄደዋል። አጎስ ገብረህይወት ከቀዳሚ ሯጮች መሃል ተፈትልኮ በመውጣት ያመለጠው ከፍጻሜው 1 ኪሎ ሜትር በፊት ነው። በ29 ደቂቃ ከ18 ሴኮንድ አጠናቆ ድል ተቀዳጅቷል። ባለፈው ዓመት ብራስልስ ላይ በ12 ደቂቃ ከ43.02 ሴኮንድ በመግባት በ5004ኛው የዓለም ፈጣን ጊዜ ያስመዘገበው ሰለሞን ባረጋ ትላንት ሁለተኛ ሆኗል። አልበርት ኬሙታይ ከዩጋንዳ በ29.23 በሶስተኛነት ገብቷል። በሴቶቹ በመግቢያው እንደተገለጸው አንደኛ የቱርኳ ያስሚን ካን 19.21፣ ሁለተኛ ኢትዮጵያዊቷ ስለና ቲስማው 19.37፣ ሶስተኛ ካሮላይን ቼፕኮሞይ ከኬንያ 19.46። በስፔንም ትላንት ዓለም አቀፍ ሀገር አቋራጭ ሩጫ ውድድር ተካሂዷል። በወንዶቹ ዕድሜያቸው ከ20 ዓመት በታች በሆኑ ወጣቶች በ5000 የብር ሜዳሊያ ተሸላሚው ኬንያዊው እምቡሩ ወይታካ በአንደኝነት አጠናቋል። አሞር ቤታ ስፔን ላይ ለ5 ተከታታይ ዓመታት በማሸነፍ የመጀመሪያው ኬንያዊ አትሌት ሆኗል። የ17 ዓመቱ ዩጋንዳዊ ኦስካር ቼሊም ከአንደኛው ጋር 31:56 ተመሳሳይ ሰዓት ቢሰጠውም የሦስተኝነቱን ስፍራ የወሰደውና ፖዲየሙ ላይ የወጣው ኬንያዊው ሶሎሞን ቦይት ነው። ጊዜው 32:03 ተመዝግቧል። በሴቶቹ ኢትዮጵያዊቷ ትርሃስ ገብሬ በ30:36 ገብታ ሻምፒዮናነቷን በተሳካ ሁኔታ ተከላክላለች። ሁለተኛና ሶስተኛ የሆኑት የአገሬው የስፔን ወጣቶች ናቸው። ኢሌና ሎዮና ሜቴን ሜሎሮ ይባላሉ። 31:28ና 31:30 ነው የገቡበት ሰዓት። አትሌቲክሱን በዚሁ ላብቃ። ለቀሪው የሀገር ውስጥ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ።
አመሰግናለሁ ሰለሞን። አጫጭር የሀገር ውስጥ የዘጠነኛ ሳምንት ጨዋታ ውጤቶችን ከመግለጼ በፊት አስደሳቹን የእግር ኳስ ነክ ዜና አስቀድማለሁ። ባለፈው ዓመት የአዲስ አበባን ጨምሮ በሁሉም የክልል ስቴዲየሞች ለሰው ሕይወትና ለከፍተኛ የንብረት መውደም ምክንያት የሆነ ተደጋጋሚ የኳስ ሜዳ ብጥብጥ እንደነበር ይታወሳል። በስፖርቱ ሰርጎ የገባው የብሔርና የዘር ፖለቲካ ቫይረስ ዘንድሮም እንዳይደገም የመቀሌ 70 እንደርታና ወልዋሎ ዓዲግራት ዩኒቨርሲቲ የእግር ኳስ ቡድኖች በጋራ ትብብር ስፖርታዊ ጨዋነት መጓደል ከስሩ ነቅለው አስወግደውታል ማለት ይቻላል። የትግራይ ክልሎቹ ወልዋሎ ዓዲግራት ዩኒቨርሲቲና የመቀሌ 70 እንደርታ እግር ኳስ ክለቦች ተጋጣሚዎቻቸውን የአማራው ፋሲል ከነማና የደቡብ ሲዳማ ቡና ለመጫወት መቀሌ ሲደርሱ ደማቅ አቀባበል አድርገውላቸዋል። የተበረከተለትን የፍቅር መገለጫ ጽጌረዳ አበባ በእጁ ይዞ በፈገግታ እየተፍለቀለቀ ከጋዜጠኞች ለቀረቡለት ቃለ መጠይቅ አስተያየቱን የሰጠው ፋሲል ከተማ ዋና አሰልጣኝ ውበቱ አባተ በቀጥታ የቴሌቪዥን ስርጭት ታይቷል። የአማራና የትግራይ ቡድኖች ጨዋታ ወደ ትክክለኛው የውድድር መስመር መግባቱ እጅግ ያስደሰተው መሆኑን አሰልጣኝ ውበቱ አባተ ተናግሯል። የመቀሌ 70 እንደርታ እግር ኳስ ክለብ ምክትል ፕሬዚደንት አቶ ዳንኤል አባይ እንዲሁም የወልዋሎ አዲግራት ዩኒቨርሲቲ የደጋፊዎች ሰብሳቢ ወጣት ተስፋዬ ዮሐንስም አስተያየታቸውን እንዲህ አስተምተዋል። በቅድሚያ አቶ ዳንኤል ወጣት ተስፋዬ ይከተላል።
እኛ ባጭሩ ያለው ሁኔታ በሰሙነ የተፈጠረው በጥብጥ አይደለም የምናየው ሳይለንት ማጆሪቲ ነው የምናየው። አብዛኛው ትግራይ ህዝብ አማራ ህዝብ በታሪክ በባህል የተሳሰሩ ናቸው እና አንዱን ወደ አንዱ ለማምጣት በምን ምክንያት ነው የሚከለከለው? እንዲያውም በስፖርት ስለዚህ ይሄ ስለሆነ በጣም ስላስደሰተን መንግስትም ፌዴሬሽኑም ሁለቱም የመቀሌ ሰው አንደርታ ካንታና የወላሎ አድግራት ዩኒቨርሲቲ በታላቅ አቀባበል እንድንቀበላቸው አስገድዶናል ማለት ነው።
በዛሬ ለተሞ ከመቀሌ ድጋፊዎች ጋር ጥሩ ዝግጅት አድርገን ትናንትም ተነጋግረናል። ያው አብረን የተቀበልነው አቀባበልም በጣም እንደ ወልዋሎ ደጋፊ እንደ መቀሌ ከነማ በጣም ደስ ብሎኛል። ደስ የሚል አቀባበል ነበር የሚል ሀሳብ ነው።
የፋሲል ከተማና የሲዳማ ቡና ቡድኖች ከአውሮፕላን ማረፊያው ስካረፉበት ሆቴል በመቀሌና በወልዋሎ አዲግራት የክለብ ደጋፊዎች እየተሞገሱና እየተጨፈረላቸው ተሸኝተዋል። በኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት ጨዋታ እዚህ በአዲስ አበባ ስቴዲየም መከላከያ ያውን በሜዳው የአዳማ ከነማ 5 ጎል ቆጥሮበታል። ለአዳማ ከነማ ከአምስቱ አራቱን ያገባው ዳዋ ሁጤሳ ሲሆን የመከላከያው ብቸኛ ግብ በፍጹም ቅጣት ያስቆጠረው ምንይሉ ወንድሙ ነው። መከላከያ የተቆጠሩበት 4 ጎሎች ከረፍት መልስ ሲሆን ሁለት ተጫዋቾቹ በቅጣት ከሜዳ ተባረው ስለጎደሉበት ነው። ኢትዮጵያ ቡና ሱል ሽሬ እንደስላሴን 1-0 በረታበት ጨዋታ አቡበከር ናስሩ በፍጹም ቅጣት ለቡና ጎል ያስቆጠረ ተጫዋች ነው ሲሆን ቅዱስ ጊዮርጊስ ደቡብ ፖሊስን 1-0 አሸንፏል። መቀሌ ላይ ወልዋሎ አዲግራት ዩኒቨርሲቲና ፋሲል ከተማ ያለ ግባዶ ለባዶ አቻ ተለያይተው ነጥብ ተጋርተዋል። ሌሎች ጨዋታዎችም ተካሂደዋል። መቀሌ ከተማ ከሲዳማ ቡና ሐዋሳ ከነማ ከጅማ አባጅፋር ዛሬ ይጫወታሉ። ኢትዮጵያ ቡና በ18 ነጥብ መሪነቱን ሲያስቀጥል ሐዋሳ ከነማና ሲዳማ ቡና ሁለተኛና ሶስተኛ ናቸው።
አመሰግናለሁ። ገዛይን ጨም መስቀል ነበር ከአዲስ አበባ። በዚሁን ሰናበት ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰላሙን ክፍሌን ለዝግጅቱ እናመሰግናለን። ትጥቅ ትግልን በመተው በሰላማዊ መንገድ ለመታገል የወሰኑት የኦጋዴን ነጻ አውጪ ግንባርና ተጣማሪው የሶማሊ ክልል ዲሞክራሲያዊ ትብብር በምህጻር ሰርዳ በመባል የሚታወቀው በድሬዳዋ አቀባበል ተደርጎላቸዋል። የድርጅቶቹ አመራሮች የድሬዳዋ ነዋሪና የአጎራባቹ ሲቲዘን ነዋሪዎች ባደረጉላቸው አቀባበል ደስተኛ መሆናቸውን ገልጸዋል። የኦጋዴን ጎሳ ተወላጆች የሚበዙበት የኦጋዴን ነጻ አውጪ ግንባርና የኢሳ ጎሳ ተወላጆች የሚበዙበት የሶማሊ ዲሞክራሲያዊ ትብብር ወደ ኢትዮጵያ ከመምጣታቸው ጥቂት ወራት አስቀድሞ ጥምረት በመፍጠር በሰላማዊ መንገድ ለመታገል ወስነዋል። በስፍራው ተገኝተው የነበሩ የዝግጅቱ ታዳሚዎች ድርጅቶቹ በሰላማዊ መንገድ ለመታገልና በምርጫ ስልጣን ለመያዝ መወሰናቸው እንዳስደሰታቸው ተናግረዋል። ዝርዝሩን በስፍራው የሚገኘው ዘጋቢያችን አዲስ ቾኮል አዘጋጅቶታል። ቀጥሎ ይቀርባል።
በድሬዳዋ ኮንጎ ሜዳ የተካሄደው የኦጋዴን ነጻ አውጪ ግንባርና የሶማሌ ክልል ዲሞክራሲያዊ ትብብር ወይም ሰርዳ አቀባበል ስነ ስርዓት በ10 ሺዎች የሚቆጠሩ ታዳሚዎች የተሳተፉበት ነበር። በዝግጅቱ ላይ የእንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር የካቢኔ አባልና የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ኃላፊ አቶ አቡበከር አዶሽ ናቸው። አቶ አቡበከር ለሶማሌ ህዝብ ግንባር ቀደም ጠላት የሆኑትን ጎሰኝነት፣ ድህነትና ስራ አጥነት ለመዋጋት በጋራ ለመስራት ጥሪ አቅርበዋል። እንደ ሀገር የተጀመረው ለውጥ በድሬዳዋም የተተገበረ መሆኑን የተናገሩት አቶ አቡበከር በዚህ ሂደት ከመስመር የወጡት እንደሚታገሉና የኦጋዴን ነጻ አውጪ ግንባርና የሶማሌ ክልል ዲሞክራሲያዊ ትብብርም በዚህ ረገድ የበኩላቸው ሚና እንዲጫወቱ ጠይቀዋል። ላለፉት በርካታ አመታት በትጥቅ ትግል ላይ የቆዩት የኦጋዴን ነጻ አውጪ ግንባርና የሶማሌ ክልል ዲሞክራሲያዊ ትብብር ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ነበር በጥምረት ለመስራት የወሰኑት። በአቀባበል መድረኩ ላይ ንግግር ያደረጉት የሁለቱ ድርጅቶች አመራሮችም ይህንኑ ነበር አጉልተው ሲናገሩ የነበሩት። የኦጋዴን ነጻ አውጪ ግንባር ሊቀመንበር አድሚራል መሐመድ ኦማር ኡስማን የሶማሌ ህዝብን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጠቃሚነትና ተሳትፎ ማጠናከር ሰፊ ትግል የሚጠይቅ በመሆኑ የሁለቱ ድርጅቶች መዋሃድ አስፈላጊ ነው ብለዋል። በቀጣይም ሁለቱ ድርጅቶች ከተዋሃዱና እንደ ፖለቲካ ፓርቲ መንቀሳቀስ ከጀመሩ በኋላ የሚያከናውኗቸው እቅዶች ለህዝብ ይፋ እንደሚደረጉ ተናግረዋል። የሶማሌ ክልል ዲሞክራሲያዊ ትብብር ሊቀመንበር ዶክተር ዘካሪያ መሐመድ ሐሰን በበኩላቸው የሶማሌ ህዝብ ልክ እንደሌላው ኢትዮጵያዊ ሁሉ መብቱ ሊረጋገጥ እንደሚገባ ተናግረው ይህ ሁሉን የሚችለው ግን የክልሉ ሰላሙንና አንድነቱን ሲጠብቅ ነው ብለዋል። የሁለቱ ድርጅቶች ውህደት የሶማሌ ህዝብን አንድነትንም ለመጠበቅ እንደሚረዳ ተናግረዋል። ክልሉ የትልቅ ሀብት ባለቤት እንደሆነ የተናገሩት ዶክተር ዘካሪያ የክልሉ ወጣቶች ግን ምንም አይነት የሥራ ዕድል እየተፈጠረላቸው እንዳልሆነና ይህንን ተቀናጅቶ መታገል እንደሚገባ አስምረውበታል። በተለይ ከቪኦኤ ጋር አጭር ቆይታ ያደረጉት አድሚራል ስለ ፓርቲያቸው ቀዳሚ አጀንዳ እንዲህ ይላሉ።
የኢትዮጵያ አንድነትና የሶማሌ ህዝብ አንድነት ነው። የዲሞክራሲ ግንባታው ሂደት መቀጠል አለበት። ዲሞክራሲያዊት የሆነች ኢትዮጵያን እንፈልጋለን።
የመገንጠል ሐሳባቸውን ተተው እንደሆነም ከቪኦኤ ጥያቄ ቀርቦላቸው ነበር።
No, the secession is only just when you don't get your rights, when you don't get justice.
መብት ሳይከበር ሲቀር፣ ፍትህ ሲታጣ፣ እኩልነት ከሌለ፣ ስትገለል፣ ያኔ መገንጠል ብቸኛ አማራጭ ይሆናሉ። ግን የኢትዮጵያ ህዝብ አንድ አካል ከሆንክና ከተከበርክ፣ መብት ከተረጋገጠ የኢትዮጵያ አካል ነህ።
አድሚራል መሐመድ በአሁኑ ሰዓት ድርጅታቸው ምንም አይነት ወታደር እንደሌላቸው ጭምር ተናግረዋል።
No, the soldiers they don't exist. The soldiers are now in camps.
አሁን ምንም ሰራዊት የለንም፣ ካምፕ ውስጥ ናቸው።
በቀጣይ የተጣመረውና በሰላማዊ መንገድ ለመታገል የወሰኑ ፓርቲያቸውን የሶማሌ ዲሞክራሲያዊ ፓርቲ ብለው ስሙን ሊቀይሩ ማሰባቸውንም አድሚራሉ ይገልጸዋል። ቪኦኤ ያነጋገራቸው የዝግጅቱ ታዳሚ ወጣቶችም ኦብነግ የትጥቅ ትግል አቁሞ በሰላማዊ መንገድ በምርጫ ለመወዳደር መወሰኑ እንዳስደሰታቸው ይናገራሉ።
ስሜ አያት ሁሴን ባላለው የድሬዳዋ ከተማ ነዋሪ ነኝ። ዛሬ በጣም ደስ ብሎናል። ፕሮግራሙ በጣም ቆንጆ እየካሄደ ነው። በጣም ደስ ብሎናል። ዘመዶቻችን ዛሬ በሰላም መመለሳቸው በጣም ደስ ብሎናል። ከአሁን ለወደፊቱም በሰላም መኖር እንፈልጋለን።
የሶማሌ ክልል በቆዳ ስፋት ሁለተኛ፣ በህዝብ ብዛት ደግሞ ሶስተኛው ትልቁ የኢትዮጵያ ክልላዊ መንግስት ነው። ክልሉ በርካታ ግጭቶችን ሲያስተናግድ የኖረ በመሆኑ በመሰረተ ልማት ከሌሎች ክልሎች አንጻር የተጎዳ ነው። ፖለቲካዊ አለመረጋጋቶችን በክልሉ ጎልተው የሚታይ ችግር ነው። አዲሱ የጠቅላይ ሚኒስትር አብይ አህመድ አመራርን ወደ ስልጣን መምጣት ተከትሎ ሶማሌ ክልልም የአመራር ለውጥ አድርጓል። ትጥቅ ትግልን ቀዳሚ ምርጫቸው አድርገው የነበሩ ድርጅቶች በሰላማዊ መንገድ ለመታገል መወሰናቸውና የሶማሌ ክልልም በጋራ ለመስራት ፈቃደኛ መሆኑ በብዙዎቹ የክልሉ ተወላጆች ተስፋ እየፈነጠቀ ነው። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። አድማጮች፣ አሁን አፍሪካ ነክ ርዕሶች። ፈረንሳይ ውስጥ በቅኝ ገዥነት ወቅት የተዘረፉ ቅርሳ ቅርስ እንዲመለሱ የሚደረገው እንቅስቃሴ ቅርሳቸው እንዲመለስላቸው የሚጠይቁ የአፍሪካ ሀገሮች ብዛት እየተበራከተ እንዲሄድ ማድረጉ ታውቋል ይላል አፍሪካ ነክ ርዕሶች። የመጀመሪያዋ ተጠቃሚ ሀገር ቤኒን ትሆናለችም እየተባለ ነው። ዘጋቢያችን ሊሳ ፕራያንት ከፓሪስ ያጠናቀረችውን ዘገባ አዳነች ፍሳዬ በአፍሪካ ነክ ርዕሶች እንዲህ ታቀርበዋለች።
ቲር ብራንሌ የተባለው ቤተ መዘክር ከአፍሪካ፣ ከኦሺያና፣ ከእስያና ከአሜሪካ ሀገሮች የተዘረፉና የተሰባሰቡ ቅርሳ ቅርስ የሚታዩበት ግዙፍ ስብስብ ያለው ቤተ መዘክር ነው። በቤተ መዘክሩ ካሉት 300,000 የሚሆኑ ቅርሳ ቅርስ 70,000ዎቹ ከአፍሪካ የተወሰዱ ናቸው። አሁን ግን ለምን ያህል በቤተ መዘክሩ እንደሚቆዩ አይታወቅም። የአፍሪካ ቅርሳ ቅርስን የያዙ የፈረንሳይ ቤተ መዘክሮች የሚጠብቃቸው ጥያቄም ይህ ነው። በፈረንሳይ ቤተ መዘክሮች የሚታዩት የአፍሪካ ቅርሳ ቅርስ በቅኝ ግዛት ወቅት በፈረንሳይ ወታደሮችና በሲቪሎች የተዘረፉ ናቸው። አንድ ባለፈው ወር የወጣ ዘገባ ታዲያ ቅርሳ ቅርሱ በቋሚነት ወደ መጡበት መመለስ አለባቸው ይላል።
On est dans un temps qui est beaucoup plus opportun pour que l'on avance sur cette question-là parce que cette question relève aussi de l'impensée.
ከአንድ የፈረንሳይ ታሪክ ምሁር ጋር በመተባበር ዘገባውን ያወጡት ሴኔጋላዊ ታሪክ ምሁር ፈልዊን ሳር ናቸው። ሳር በቅርቡ በፈረንሳይ ሬዲዮ ባደረጉት ቃለ መጠይቅ ለብዙ 10 ዓመታት ውይይትና ክርክር ሲካሄድባቸው ከቆዩ በኋላ የአፍሪካ ቅርሳ ቅርስ ወደ ሀገራቸው የሚመለሱበት ጊዜ ደርሷል ብለዋል። የአፍሪካ ወጣቶች እንደ ሁሉም የዓለም ወጣቶች ከዘሮቻቸው ቅርሳ ቅርስ ጋር የመተዋወቅ መብት አላቸው ሲሉ አስረድተዋል።
Le patrimoine africain ne peut pas être uniquement dans des collections privées.
የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ባለፈው ዓመት ቡርኪና ፋሶን በጎበኙበት ጊዜ በቅኝ አገዛዝ ወቅት የተዘረፉት የአፍሪካ ቅርሳ ቅርስ በጊዜያዊ ወይም በቋሚ መልክ ወደ መጡበት እንዲመለሱ አደርጋለሁ ባሉት መሰረት አሁን የወጣው ዘገባ እንዲካሄድ መድበው ነበር። የፈረንሳይ መንግስት በገባው ቃል መሰረት የጥናት ዘገባ እንዲደረግ የመጀመሪያው እርምጃ ወስዷል። በአሁኑ ወቅት ቤኒን ከምትባለው የጥንታዊው የምዕራብ አፍሪካ የዶሃሜ ስርወ መንግስት 26 ንጉሳዊ ቅርሳ ቅርስ እንዲመለሱ ታቅዷል። ቤኒን ያለው የዚንሱ ተቋም ፕሬዚደንት ማሪ ሴሲል ዚንሱ ያብራራሉ።
ቁጥራቸው ብዙ ባይሆንም 26ቱ ቅርሳ ቅርስ ከአቦሜ ቤተ መንግስት የተወሰዱ ናቸው። ስለሆነም ትልቅ ቦታ ይሰጣቸዋል።
የማሪ ሴሲል ዚንሱ የግል ቤተ መዘክር ከ10 ዓመት በፊት ከፈረንሳይ ተበድሮ ቅርሳ ቅርሱን ለትርኢት አቅርቦ ነበር። ከ500,000 በላይ የሚሆኑ ሰዎች ቅርሳ ቅርሱን ለማየት ጎርፈዋል። ዚንሶ
If Benin succeeds in showing the heritage if they make it I think everything will change.
Benin ቅርሱን በማሳየት ተግባር ከተሳካላት ሁሉም ነገር የሚለወጥ ይመስለኛል። ምክንያቱም የአፍሪካ ሀገራት ቅርሳቸው ሲመለስላቸው እንዴት ለህዝባቸው እንደሚያሳዩ ምሳሌ ይሆናልና።
ከአፍሪካ ቅርሳ ቅርስ 90% የሚሆኑት ከአህጉሪቱ ውጭ እንደሚገኙ ለምሳሌ ፈረንሳይ ውስጥ በ90,000 የሚገመቱ እንዳሉ አብዛኞቹ ደግሞ ኪፕራኒ በተመዘክሩ ስሞናቸውን ጠበብት ይገምታሉ። ቤኒን ከፈረንሳይኛ ተናጋሪ ሀገሮች የተዘረፉት ቅርሳ ቅርሷ እንዲመለሱላት በኦፊሴል ለመጠየቅ የመጀመሪያው ሀገር ሆናለች። በአሁኑ ወቅት ግን ቁጥራቸው ተበራክቷል። የሴኔጋል፣ የአይቨሪ ኮስት፣ የኮንጎ ዲሞክራሲያዊ ሪፑብሊክና የቻድ ባለስልጣኖች ቅርሶቻቸው እንዲመለሱላቸው ለመጠየቅ ዝግጁ መሆናቸውን ገልጸዋል። አፍሪካ ውስጥ አዲስ ወይም የታደሱ ቤተመዘክሮች እንደ አሸን እየፈሉ ናቸው። ይህም አህጉሪቱ የሚመለሱትን ቅርሳ ቅርስ ተንከባክባ ለመያዝ አያስችላትም የሚለውን አባባል ፉርሽ ያደርጋል። ሌሎች የአውሮፓ ሀገሮችም እርምጃ እየወሰዱ ናቸው። የብሪታንያ ቤተመዘክር በዋጋ የማይተመኑ የናይጄሪያ ነሐሶችን ለመመለስ ቃል ገብቷል። ጀርመንም ኬንያን የተዘረፉ ቅርሶቿን በመፈለግ ተግባር እየረዳች ነው። በሌላ በኩል ደግሞ አንድ አዲስ በርሊን ያለ ቤተ መዘክር ከቀድሞ የጀርመን ቅኝ ግዛቶች የተገኙ ቅርሳ ቅርስን ለትርኢት በማቅረቡ ክርክር ጭሯል። አሁንም ቢሆን ብዙ አውሮፓውያን የአፍሪካ ቅርሳ ቅርስን በቋሚ ደረጃ ወደ መጡበት መመለስን ይቃወማሉ። የቤኒኗ ማሪ ሴሲል ዚንሱ ግን ይህን አይቀበሉም።
I mean people are really in need of heritage and culture. And when you give it
እንዴት እንደሚሰራ ስናሳያቸው የቅርሳ ቅርሱ መመለስ ለአፍሪካውያን ምን ያህል ጠቃሚ እንደሆነ የሚረዱ ይመስለኛል።
የአፍሪካ ሀገሮች ከነጻነት በኋላ ቅድሚያ የሰጡት መንገዶችንና ትምህርት ቤቶችን ለመሳሰሉት መሰረተ ልማቶች ነበር። አሁን ግን አፍሪካ ባህላዊ ማንነቷን መጠበቅ ያለባት ጊዜ ደርሷል ሲሉ ዚንሱ አስገንዝበዋል። አድማጮች የአፍሪካ ቅርሶችን ስለማስመለስ ጉዳይ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች እንዲሁም በ31 በአጭር ሞገድና በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሥ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጇ ስታብላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
የገናን በዓል ለምታከብሩ የፕሮግራማችን ተከታታዮች በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.